የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ቀኑ አርብ የካቲት 27 2012 ዓመተ ምህረት የሳምንቱ ማብቂያ ላይ እንገኛለን። በምሽቱ ፕሮግራማችን ከወጣት በጎ ፈቃደኞች ጋር ውይይት ይዘናል።
የምሳተፍባቸውን የበጎ ፈቃድ ስራዎችን በመስራት እንደ ኢትዮጵያዊነቴ የኢትዮጵያ ሕዝብን ማገልገል በጣም እወዳለሁኝ። ለወደፊትም እንደምናሳካው እርግጠኛ ነኝ።
ከወጣቶቹ ጋር ያደረግነውን ውይይት ቆየት ብለን እናሰማችኋለን። እንሰትን ለምግብነት የመጠቀም ከክልል ክልል የተደረገ ስልጠና።
እዚህ ያሉት ሴቶች እኛ የመጣን እነሱን ለማስተማር ነው። እነሱም እኮ አሁን እዚህ ያሉት እንደኛ የሰሩ ናቸው። በደንብ ይሰራሉ። ሁሉንም ነገር አይተዋል። ሴቶች በደንብ እየሰሩ ናቸው።
ከአሰልጣኟ አንዷ ናቸው። ወደ በኋላ ላይ ዝርዝሩን ታደምጣላችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንን እና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
አመሰግናለሁ ጽዮን። የኦሮሚያ ክልል መንግስትን እና በምዕራብ ኦሮሚያ፣ ደቡብ ኦሮሚያ አካባቢ ጉጂ ዞኖች ታጥቆ የሚንቀሳቀሰውና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ለማወያየትና ለማስታረቅ ፍርቱ የእርቅና ሰላም ኮሚቴ መቋቋሚን አስተባባሪዎቹ ገለጹ። የእርቅና ሰላም ኮሚቴው ዋና ጸሐፊ አቶ ታዬ ለሚ እንዳሉት በኦሮሚያ ክልል የተለያዩ አካባቢዎች የተፈጠሩ የሰላም እጦት ችግሮች ምክንያት ህብረተሰቡ ለእንግልት ተዳርጓል። በተለይም በክልሉ ምዕራብ ኦሮሚያና ደቡብ ኦሮሚያ አካባቢ ጉጂ ዞኖች የተፈጠረው አለመግባባት የአካባቢውን ነዋሪዎች አላስፈላጊ መስዋዕትነት እያስከፈለ እንደሚገኝ ተናግረዋል። ችግሩን ለመፍታት በመንግስትና በታጣቂ አካላት መካከል ያለውን ችግር በሰላማዊ መንገድ መፍታት እንደሚያስፈልግም አመላክቷል። የኮሚቴው ዋናው ዓላማም ችግሩን በሰላማዊ መንገድ እንዲፈታ ለማድረግ መንግስትና በክልሉ ያሉ ታጣቂዎችን በአካል አገናኝቶ በጠረጴዛ ዙሪያ እንዲወያዩ ማስቻል ነው ብለዋል አቶ ለሚ። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በሌላ በኩል የኢትዮጵያ ህብረተሰብ ጤና ተቋም አሁን ማምሻውን ለአገር ውስጥ መገናኛ ብዙሀን በገለጸው መሰረት በኮሮና ቫይረስ ምልክት የታየባቸውን ሁለት ሰዎች በለይቶ ማቆያ ማስገባቱን አስታውቋል። አድማጮች የዚህን ዘገባ እየተከታተልን እናደርሳችኋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ ስርጭትን ለመዋጋት የሚውል 8.3 ቢሊዮን ዶላር አስቸኳይ ወጪ የመደበው ህግ ዛሬ በዋይት ሀውስ ተፈርሟል። ኮሮና ቫይረስ ከዋሽንግተን አቅራቢያ ሜሪላንድ ክፍለ ግዛት ውስጥ ወደሚገኝ አውራጃም ተዛምቷል። የተመደበው ገንዘብ በቫይረሱ ለተጋለጡ ሕክምናና የመከላከያ ክትባት ፍለጋ ለክፍለ ግዛቶችና የአካባቢ አስተዳደሮች እርዳታ የሚውል መሆኑም ተጠቁሟል። በጀቱ የተፈቀደበትን ህግ በዩናይትድ ስቴትስ የመወሰኛውና የተወካዮች ምክር ቤት ትላንት በሙሉ ድምጽ በሚባል ደረጃ አጽድቀውታል። በተያያዘ ዜና የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስቴር አሌክስ አላዛር ትላንትና በሰጡት መግለጫ 1 ሚሊዮን የኮሮና ቫይረስ መመርመሪያ የያዙ ጥቅሎችም በሳምንቱ መጨረሻ በየላብራቶሪዎቹ ይደርሳሉ ብሏል። እስካሁን 5 የዩናይትድ ስቴትስ ክፍለ ግዛቶች ካሊፎርኒያ፣ ፍሎሪዳ፣ ዋሽንግተን፣ ሀዋይና ሜሪላንድ አስቸኳይ ጊዜ አውጀዋል። ሜሪላንድ እርምጃውን የወሰደችው 3 የሞንጎመሪ ወረዳ ነዋሪዎች በሰባዎቹ እድሜ ውስጥ ያሉ ባልና ሚስትና 50ዎቹ ዓመታት ውስጥ ያሉ ሴት ኮሮና ቫይረስ እንደተያያዙ ከተረጋገጠ በኋላ ነው። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ዛሬ በቀዳሚነት የያዝነው ዕለቱ አርብም ስለሆነ ውይይት ነው። የሰላም ሚኒስትር በአገር አቀፍ ደረጃ እንዲሳተፉ ለስልጠና ያሰናዳቸው ወጣቶች ባላቸው አቅምና ዕውቀት ሀገራቸውን ለማገዝ የበኩላቸውን እንደሚወጡ ገልጸዋል። ወጣቶቹ በተለያዩ አካባቢዎች ተሰማርተው ለበጎ ፈቃደኝነት መሰማራታቸው ይበልጥ ለመተዋወቅ እንደሚረዳቸውም ተናግረዋል። ያወያያቸው ሙክታር ጀማል ነው። ተወያዮቹ ራሳቸውን በማስተዋወቅ ውይይታቸውን ይጀምራሉ።
ስሜ ነገሬ መርዳት እባላለሁ። የመጣሁት ከአሶሳ ክልል ነው።
በነሻንጉል
አሶሳ ክልል።
ስሜ ይርጋ ሲሳ ይባላለሁ። የመጣሁት ከአማራ ክልል ወሎ ያቆብ አካባቢ ነው።
ስሜ ወቢ በጁራ ይባላለሁ። እዚሁ አዲስ አበባ ነው።
ስሜ ጃስሙ ይባላለሁ። ካንሲዙ
በጣም ነው አመሰግነው ሁላችሁ ነው። እናንተ አሁን ለአንድ አመት ከሁለት ወር የበጎ ፍቃድ መጀመሪያ ስልጠና ተወስዳላችሁ። ከዛ በኋላ በጎ ፍቃድ የተለያየ ቦታ ላይ ትሄዳላችሁ። ምንድነው እስቲ የምታስቡት? ምን መስራት ነው የምታስቡት? ወደፊት ምን ራዕይ አላችሁ? ከነገር ይጀምራል።
ማለት ወደፊት የታመመው ሰው ችግር ያለበትን ቦታ አይቼ ወገኖችን፣ ጓደኞችን፣ ሁሉም በቃ ችግር ያጋጠሙትን ሰዎች ለማገልገል አላማ አለኝ ለወደፊት።
እሺ ይርጋ።
ያው እኔ ያው ይሄን እድል በማግኘቴ መጀመሪያ ታላቅ እድል ተሰምቶኛል። በመቀጠልም ያው በተመረቁበት ሙያዬን ተጠቅሜ በተለያዩ አካባቢዎች የኢትዮጵያ አካባቢ በሚመደብበት በሙያዬም ሆነ ያገባኛል በምላቸው የምሳተፍባቸውን የበጎ ፈቃድ ስራዎችን በመስራት እንደ ኢትዮጵያዊነቴ የኢትዮጵያ ሕዝብን ማገልገል በጣም እወዳለሁኝ። ለወደፊትም እንደምናሳካው እርግጠኛ ነኝ። ደስ ይለኛል።
እሺ ወቢ።
ዋናው ኢትዮጵያ ውስጥ ያልተሰራን ብዙ ነገሮች ያልተሰሩ ብዙ ነገሮች ስላለ ይሄን ብቻ ሳይሆን ካውንስሊንግ ማድረግ ወጣቶችን ካውንስሊንግ ማድረግ ወደ በጎ አድራጎት እንዲመጡ ማድረግ፣ ሁለተኛ ደግሞ በተማርኩበት ሙያ ህዝብ ማገልገል ይሄን ቻንስ ማድረግ ማግኘት ራሱ በጣም ትልቅ ደስታ ነው የሚሰማኝ።
ዳርሶስ
ስልጠና በኋላ ለአንድ አመት ተላጅ ቦታ ይደም ከክልላችን ውጪ ወይም አዲስ ቦታ ይደም አንድ ጋር ተሰራው እዛ ነገር ውስጥ ብዙ ነገር የአኗኗር ዘይቤ ኢትዮጵያ ምን እንዴት እንዳለች የህዝቡ የአኗኗር ዘይቤ ተማር ግን ያዘር ሰልጠነ ተምረ ያው ሰው ተምሮ ያው ለህዝቡ ነው ሳይማር ያስተማረን ማህበረሰብ ለማገልገል ያው ዝግጁ ነን ማለት ነው።
አሁን በተለይ ይህ የበጎ ፈቃድ ለየት የሚያደርገው በተወለዳችሁበት ወይ ደግሞ ባደጋችሁበት አካባቢ ሳይሆን ሌላ አካባቢ ሄዳችሁ ነው የበጎ ፈቃድ አድራጎት የምታደርጉት። ነገር ግን አሁን ለምሳሌ ነገሬ የት ነው ሄደሽ ማገልገል የምትፈልጊው? አንቺ አካባቢ ካለው ደግሞ ምንድነው ማስተማር የምትፈልጊው? ከዛስ ምን ብማር ብለሽ ታስቢያለሽ?
እኔ የትም ብሄድ አገሩን እንደ እኩልነት አይቼ የትም ብሄድ አገልግላለሁ። እዛ ላይ ደግሞ ገና ሰልጥኜ በቃ በሰለጠንኩበት መንገድ አገለግላለሁ ብዬ ተስፋ አደርጋለሁ።
ይርጋ፣
ግብረ ገብነትን በመፍጠር ሰዎቹ ጋር ያው ያለህን ግብረ ገብነትና የራስህን ባህል ከሌሎቹ ባህል ጋር ሸር በመደራረግ ያው ኢትዮጵያውያን ስንባል የተለያየ ባህል አለን ግን ደግሞ አንድ የሚያደርገንን ነገር አብሬ በዛ በሚሰራበትም ሆነ በምመደብበት አካባቢ በመስራት የአካባቢውን ሰዎች ትልልቆች ሰዎች ጋርም እንዲሁም የተለያዩ ወጣቶች ጋርም በመግባባት ያለውን ያው የምሰራውን ስራ በአግባቡ ሰራለሁ ብዬ አስባለሁ።
ወቢ፣ ቦታው የትም ቢሆን እኔ እጄ ለመስራት ፈቃደኛ ነኝ። እዚህ በጎ አድራጎት ማለት ሰጪ ማለት ነው፣ ስሰጥ ነው። እኔ ጋር ያለውን ነገር ስሰጥ እነሱ ጋር ያለውን ነገሮችን ለመቀበል ነው ማለት። በጎ አድራጎት ማለት ፍቺው እንደኔ እንደራሴ ይሄ ነው። እኔ ጋር ያለውን ባህል ለሌላው ሰጥቼ ማድረግ ያለብኝ ጎልቶ የታየኝ ነገር ማስተካከል ያለብን ነገር እንደ ወጣትነት እያስተካከል እያስተማርኩ መቀጠል ፈልጋለሁ።
ጃርሶ
የትም ነው ኢትዮጵያ አየር ትንሽ ትንሽ የትም ሄጄ ሰላም አትም አትም እንትኑ ናሽናል ቮለንተር ነው እንደ ኢትዮጵያ በብሔራዊ እንደ ፌደራል መንግስት ነው የተዘጋጀው። የትም ቢሆን ሄጄ ለማገልገል ኢትዮጵያዊነት ማለት አንድ ክልል ላይ ተወስኖ ኢትዮጵያ ማለሷ ኢትዮጵያ ከዳር እስከ ዳር አውቀን ወጣቶች ስፔሻሊ ነገ ሀገር ተረካቢዎች ሀገራችንን ማወቅ ማየት ማገልገል ሰርቪስ ማድረግ ነው።
በጣም ነው አመሰግነው። ምናልባት መታለፍ የለበት የምትሉ ለመልእክትም የምታነሱት ነገር ካለ ለአንድ ሰው እድል እሰጣለሁ።
እሺ
ወቢ፣
በጎ ማረግ ለራስ ነው መልካምነት ለራስ ነው እንደምባል በጎ 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 ስራ በጎ አድራጎት ማስራት ማለት ለራስ ነውና ሁላችንም እኔ መኖር ለሌላ ስኪ ለዛው የተቸገረው ነገሮች የተቸገረ ነገር ካለ ማስተካከል ያብ በካውንስሊንግ በኩል ከሆነ በሙያችን በኩል በሁሉም የተስተካከለ ያለበትን ነገር አስተካክለ ነው ለሀገራችን እንቁምላለው አመሰግናለሁ
ደጋ ያው እኔ በመጨረሻ መናገር የምፈልገው ምንድነው ይሄ ድል እኔም መጀመሪያ ወደዚህ ቦታ ስመጣ ብዙዎቹ እንደዚህ ነው ምንድነው በጎ ፈቃድ ምናምን ይላሉ እንደዚህ ያጣጣሉ ሰዎች አሉ ግን እዚህ መጥቼ ያየሁትና የወሰድኩት አወርነስ በጣም የተሻለ በመሆኑ እኔ በጣም ተናለሁ ሌሎችን ከኔ እኔም በማቃቸው ጓደኞችም ሆነ በሌሎችን በመንገር ሌላው አካባቢ ምንድነው በመንገር ማለት ነው በጎ ፈቃድ ማለት ለራስ ስለሆነ ነገ የራስ እንትን የምትጠቀምበት የራስ ሳትስፋክሽን ስለሆነ ይሄን በመገንዘብ ሁሉም ሰው በጎ ፈቃደኝነት የሚለውን ትርጉሙን መጀመሪያ ማወቅ አለበት ነው የምለው አሉኝ አመሰግናለሁ
በጣም ነው አመሰግነው እንግዶቼ ሁላችሁም ወጣቶች ናችሁ በተለይ ለወጣቶች ትልቅ መልእክት አስተላልፋችኋል ብዬ ተስፋ አደርጋለሁ ነገሬ ከቤንሻንጉል ጉሙዝ ከአሶሳ እንደዚያውም ደግሞ ይርጋ ከአማራ ክልል ወቢ ከአዲስ አበባና ዳርሶ ከኦሮሚያ ክልል እንግዶቼ ሆናችሁ ለጋቢና ቪኦኤ ይሄንን ሐሳብ ለወጣቶች ስላስተላልፋችሁ በጣም ነው ማመሰግናችሁ መልካም ጊዜ ይሁንላችሁ
እኛም እናመሰግናለን
ሙክታርና ወጣቶቹን እኛም እናመሰግናለን እንዲያሉ ውይይቶችም ሊበረታቱ ስለሚገቡ ቀጥል ያደረግን እናስደምጣችኋለን አሁን ወደ ተከታዩ ዘገባችን እናልፋለን የተማሪዎችን ትኩረት ከመሰረቅ በማዳን የመማር ሂደትን ለማሻሻል ያቀደ አንድ የካሊፎርኒያ ትምህርት ቤት በልዩ መሳሪያ ብቻ የሚከፈት የስልክ ማህደር ሰርቷል አንዳንድ ተማሪዎች ግን ከስልካቸው ተነጥሎ መቀመጥ ከብዷቸዋል የዲያና ሚቼልን ዘገባ ሀብታሙ ስዩም ያሰማናል
ሲሊከን ቫሊ ውስጥ በሚገኘው በዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤት መምህራን የተማሪዎችን ስልክ ይቆልፋሉ
checking their phones and texting and going on social media
በስልካቸው የሚጻጻፉትንና የማህበራዊ መገናኛ እንቅስቃሴያቸውን እከታተላለሁ ደጋግሜ ስልካቸውን ነጥቃለሁ
የፈረንሳይኛ ቋንቋ መምህርቷን ጆአን ሳብሊክን ነው የሰማናት የተማሪዎች ፕሬዝዳንት የሆነው ሚሼል ፒችም ተማሪዎች ስልኮቻቸው ላልተገባ ተግባር እየዋሉት እንደሆነ ያምናል።
People are just playing Fortnite like on top of their desks with their phones.
ሰዎች ትምህርት እየተሰጠ ባለበት ሰዓት ከጠረጴዛቸው በላይ በስልካቸው Fortnite የተሰኘውን ጨዋታ ይጫወታሉ ነው ያለው። የሳን ሜቶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር አዳም ጌልብም ተማሪዎቻቸው ክፉኛ ከስልካቸው ጋር ተቆራኝተው መዋላቸውን አስተውለዋል።
Students upwards of like 11 12 hours of screen time a day.
አንዳንድ ጊዜ ተማሪዎች ከ11 እና 12 ሰዓታት በላይ ስልኮቻቸው ላይ ሲያሳልፉ አይተናል ነው ያሉት። አሁን ላይ ግን የዚህ ትምህርት ቤት ተማሪዎች ስልኮቻቸውን በልዩ ማግኔት በሚቆለፉ ማህደሮች ውስጥ የማስቀመጥ ግዴታ ተጥሎባቸዋል። ምክትል ርዕሰ መምህር አዳም ስለ ብልሃቱ ሲያብራሩ ስልኮቹ ከተቆለፈው ማህደር ውስጥ ቀኑ ሙሉ ይቀመጣሉ። በኋላ ላይ መልሶ ለመክፈት ከመክፈቻው መሳሪያ ጋር ዳግም መነካካት ያስፈልጋቸዋል። የማህደሩ ስም ዮንደር ፓውች ይባላል። በቀደሙት ጊዜያት ይህ መሳሪያ ከስልክ ነጻ እንዲሆኑ በተፈለጉ የሙዚቃና ሌሎች ኪነጥበባዊ ትርኢቶች ላይ ለጥቅም ውሏል። አስከትሎ ደግሞ በፍጥነት በዩናይትድ ስቴትስና አውሮፓ ትምህርት ቤቶች ለግልጋሎት እየዋለ ይገኛል። መምህራን እርግጥ ነው በዚህ በጣም ደስተኛ ናቸው። መምህርት ጆአን በድጋሚ
students are very engaged this year instead of just
ራሳቸውን ፎቶ ከማንሳት ስልኮቻቸው ላይ ሲያተኩሩ ከመዋል ርቀው ተማሪዎች በዚህ አመት ትምህርታቸው ላይ ከፍተኛ ትኩረት አድርገዋል።
አንዳንድ ተማሪዎች ግን ከስልካቸው ርቀው መዋል ፈተና ሆኖባቸዋል። ተማሪ ላናላም
አንዳንድ ተማሪዎች ቁልፉን ለመስበር የተለያዩ ነገሮችን ይጠቀማሉ። ከኢንተርኔት ገበያ መክፈቻ ቁልፍ የገዙ ተማሪዎች ሁሉ አሉ።
ከስልኮቻቸው በመለየታቸው ምክንያት ለጭንቀት የሚዳረጉ ተማሪዎችን ለመርዳት ትምህርት ቤቱ የስነ ልቦና አማካሪዎችን መድቧል። መሳሪያውን ለመከራየት ሰሪው ድርጅት ለአመት በተማሪ $12 ያስከፍላል። አጠቃላይ ወጪው በትምህርት ቤት ወደ $20 ገደማ የሚሆን ነው። ከዋጋው በላይ ግን ጥቅሙ እንደሚልቅ ተስፋ ተጥሎበታል። የአመቱን ውጤት የሚያሳየው የዚህ ትምህርት ቤት የምስክር ወረቀት ሲመጣ ቀድሞ ከተመዘገቡት የላቀ ውጤት እንደሚገኝ ተጠብቋል።
ወደ ተከታዩ ዘገባችን እናልፋለን። የፓትዋ የፓስፊክ ቀጠና የጉዞ ጸሐፍት ማህበር በዘንድሮ ዓመታዊ ሽልማት ኢትዮጵያን መሬት ውስጥ የተቀበሩ ቅርስ ጥናት ዘርፍ መታየት ከሚገባቸው ሀገራት መካከል አንደኛው አድርጎ መርጧታል። በተመሳሳይም ኢትዮጵያ ቱሪዝም ሚኒስቴር ዶክተር ሂሩት ካሳው ከሰሃራ በታች ካሉ ሀገራት የቱሪዝም መሪዎች አንደኛ በመሆን አሸናፊ መሆናቸው ተሰምቷል። ኤደን ገረመ ነው በሚኒስቴር መስሪያ ቤቱ የሚኒስቴር አማካሪ የሆኑትን አቶ ወርቅነህ አክሊሉንና የቱሪዝም የኢትዮጵያ ዳይሬክተር አቶ ስለሺ ግርማን አነጋግራ ተከታዩን ዘገባ አሰናድታለች።
የፓስፊክ ቀጠና የጉዞ ጸሐፍት ድርጅት በዓለም ላይ በቅሪተ አካል ግኝት አርኪኦሎጂ ሳይት መታየት ከሚገባቸው ሀገራት መካከል ኢትዮጵያን አንደኛ አድርጎ መምረጡን አስታውቋል። አቶ አንተነህ አክሊሉ በኢትዮጵያ የቱሪዝም ሚኒስቴር የሚኒስቴር አማካሪ ናቸው። እንዲህ አይነቱ ዓለም አቀፍ እውቅና ከታዋቂ ድርጅቶች መሰጠቱ ለቱሪዝም ዘርፉ ትልቅ ፋይዳ አለው ይላሉ።
የመረጠው ድርጅት ፓትዋ ይባላል በማሳጠሪያ እና የፓስፊክ ትራቨል ራይተርስ አሶሲሽን ነው። እሱ እንግዲህ በየአመቱ በጀርመን ሀገር በሚደረገው አመታዊ የቱሪዝም እና ትራቨል ፌር ላይ እዛ ላይ አመታዊ ዝግጅት አለው። በአመታዊ ዝግጅቱ በቱሪዝም ዘርፍ የተሻለ ውጤት ያስመዘገቡ አካላትን እውቅና ይሰጣል። በተለየ ሁኔታ ጥሩ ስራ የሰሩ ሀገራትን እንደዚህ እውቅና ይሰጣል። ስለዚህ በዛ መሰረት በዚህ አመት ኢትዮጵያን ቅድም ቤስት የአርኪኦሎጂ ዴስቲኔሽን አድርጎ መርጧታል። እንግዲህ ኢትዮጵያ የሰው ዘር መገኛም ናት። በተከታታይ እስካሁን ድረስ ይሄ ነገር ሀገሪቱን ከፍ አድርጎ ስሟን በሚያስጠራ ሁኔታ የአርኪኦሎጂ ውጤቶች እየተገኙ ነው። ምናልባት ትላንትናም ሰምታችሁ ከሆነ የሰው ዘር ቅሪተ አካል ተገኝቷል። በቅርቡ እንኳን ማለት ነሳ ተመራማሪዎችም ሌሎች አካላትም ወደ ኢትዮጵያ በስፋት ይመጣሉ ማለት ነው እና ይሄ እንግዲህ ትልቅ ነገር ነው ለኛ። ከዚህ ጋር እንግዲህ የሚኒስቴር መስሪያ ቤታችን ሚኒስትርም ክብርት ዶክተር ሂሩት ካሳው በሰብሳራን አፍሪካ ሚኒስትር ኦፍ ዘየር ተብለው ተመርጠዋል። ይኸው ድርጅት ማለት ነው የመረጣቸው። እንግዲህ በአጠቃላይ በቱሪዝም ዘርፍ ናቸው ሲመረጡ በቱሪዝም እሴት ሰንሰለት ውስጥ ያለ ሁሉም አካል በጋራ ሰራተኛውም ባለድርሻ አካሉም በቱሪዝም እሴት ሰንሰለት ውስጥ ያለ ሁሉም አካል ያስመዘገበው ውጤት ነው። ይህንን ሪኮግኒሽን ፓትዋ ሰጥቷል ማለት ነው። ይህ እንግዲህ ለሀገራችን ትልቅ ነገር ነው። ሀገራችንን ስም ከፍ አድርጎ የሚያስጠራና በተለይ በቱሪዝሙ ረገድ ትልቅ የሆነ ማስተዋወቅ ፕሮሞሽናል ወይም ዴሞንስትሬቲቭ ኢፌክት ያለው ነው ብለን እናስባለን እና እኛ በኩል በጥሩ መልኩ የወሰድ ነው እና የተደሰቱበት ነው። እነዚህ የጥናት ቦታዎች ሰኞቹ በዩኔስኮ የተመዘገቡ ናቸው። የታችኛው አዋሽ ሸለቆ እና የታችኛው ኦሞ ሸለቆ የሚባሉት አፋር ያለው የታችኛው አዋሽ ሸለቆ ነው። እንደገና ደቡብ ኦሞ ያለ ደግሞ አለ። እነዚህ በዩኔስኮ የተመዘገቡ መካነ ቅርሶች ናቸው እና አጥኚዎቹ ሳይንቲስቶች ናቸው። በብዛት እዛ ላይ የሚመጡት ሳይንቲስቶች በቡድን እየሆኑ በዚያ ቦታ ላይ በስፋት ጥናቶችን ያደርጋሉ። የዓለም አቀፍ ሳይንቲስቶች ማለት ነው። ኢትዮጵያውያንም ከሌላው ከምዕራቡ ዓለምም ከሌላው ዓለም የሚመጡ በርካታ ሳይንቲስቶች ከባለስልጣኑ ፍቃድ ካገኙ በኋላ በዛ ላይ ተከታታይ የሆነ ጥናት ያጠናሉ ማለት ነው እና በአብዛኛው ጥንቃቄ የሚጠይቁ ቦታዎች ናቸው። ያው ወርልድ ሄሪቴጅ ሲሆኑ ከይህን ካፓሲቲ በላይ እንደ ማንም ቦታ በቱሪስት እንዲጨናነቁ የሚደረጉ ቦታዎች አይደሉም እና ያን ነው ልልሽ የምችለው አሁን ባለው ሁኔታ። ግን ዝርዝር ጉዳዩን ቅድም እንዳልኩት ያው ይህንን አዋርድ የሚያደርጉ አካላት የየራሳቸው መስፈርቶች አሏቸው። እኛ ግን የምንመዝነው አገራችን በየትኛውም መንገድ ይሁን በበጎ ስሟ ተጠርቶ የሚጎበኙ አካላት ወደ እኛ መጥተው ህዝብና ሀገር ተጠቃሚ እንዲሆን ማድረግ ነው እና ትልቅ ዋጋ እንዳለው ነው እኛ የምንመለከት።
በሌላ በኩል ይህ የሽልማት ፕሮግራም ኢትዮጵያ ተሳታፊ ልትሆን ታቅዶ በነበረበት የዓለም አቀፉ የበርሊን ባዛር ላይ የሚሰጥ የነበረ ቢሆንም ይህ መርሃ ግብር ግን በኮሮና ቫይረስ ስጋት ሳቢያ በአጠቃላይ መሰረዙ ታውቋል። የቱሪዝም ኢትዮጵያ ዋና ዳይሬክተር የሆኑት አቶ ስለሺ ግርማይ የዚህ መርሃ ግብር መሰረዝ በአስጎብኚዎችና አገሪቷን በማስተዋወቁ ሂደት ላይ ትልቅ ጫና አሳድሯል ይላሉ።
እዚህ 2020 እንደ አውሮፓውያን አቆጣጠር የአይቲቢ በርሊን የሚባል የዓለም ትልቁ የቱሪዝም ትሬድ ፌር ነው። ስለዚህ እሱ ፕሮግራም በዓለም አቀፍ ደረጃ ኦልሞስት ለ54ኛ ጊዜ ነው ዘንድሮ የሚከበረው። ኢትዮጵያ ላለፉት ዓመታት የተለያዩ አስጎብኝ ድርጅቶች በተቋም ደረጃ ይሳተፉበት የነበረ ከቅርብ ጊዜ ወዲህ ግን ኢትዮጵያ እንደ ሀገር መንግስትና የፕራይቬት ሴክተሩ በተለይ አስጎብኝ ድርጅቶች እንዲሁም አየር መንገድ በጋራ ኦርጋናይዝድ በመሆን የምንሳተፍበት ትልቅ ገበያ የሚገኝበት የአይቲቪ በርሊን 2020 ፕሮግራም የባህልና ቱሪዝም ሚኒስቴርም ከኛ ጋር አብረው ፓርትነር ነበር። ክብርት ሚኒስትሯ ከኛ ጋር አብረው ለመሄድ የዴሊጌቱ አካል ነበሩ። የኢትዮጵያን ሚሽን የአይቲቪ በርሊን ላይ ኢትዮጵያን ብራንድ ለማድረግ ምድረ ቀደምት ላንድ ኦፍ ኦሪጂንስን ለማስተዋወቅ እና ንግድ ለንግድ ትስስሩ ለመፍጠር አንድ አካል ነበሩ። ከፍተኛ ዝግጅት አድርገን የቆየን ቢሆንም በአጋጣሚ በኮሮና ቫይረስ ምክንያት ዘንድሮ ፕሮግራሙ በዓለም አቀፍ ደረጃ ተሰርዟል። በዚህም እናገኛለን ብለን የምናስበው መሰረታዊ ጠቀሜታ ሳናገኝ ቀርተናል ማለት ነው።
በሚኒስቴር መስሪያ ቤቱ የሚኒስቴር አማካሪ የሆኑት አቶ አንተነህ የቅሪተ አካላት ቦታዎች ከሌሎች የቱሪዝም መስህቦች የተለየ ጥንቃቄ የሚጠይቁ መሆናቸውን ገልጸው የሽልማት አገሪቷን ለማስተዋወቅና በዚህ በቱሪዝም ዘርፍ ውስጥ ያሉ ባለድርሻ አካላትም ተበረታተው የሚሰሩበት መልካም እድል መሆኑን ይገልጻሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ወደ መጨረሻው መሰናዶ እናልፋለን። የዘጋቢዎች መስኮት ነው ተከታዩ መሰናዷችን። ከእንሰት ተክል የተለያዩ የምግብ አይነቶችን ለመስራት የሚያስችል ስልጠና ደምቢዶሎ ለሚኖሩ 30 ሴቶች መሰጠቱ ታወቀ። ስልጠናው የተዘጋጀው በደምቢዶሎ ዩኒቨርሲቲ የማህበረሰብ አገልግሎት ሲሆን የምግብ አዘገጃጀት ስልጠናውን ለደምቢዶሎ ሴቶች የሰጡት ደግሞ ከደቡብ ክልል ሸካ ዞን የመጡ የእንሰት ምግብ ባለሙያዎች ናቸው ተብሏል። ናኮር መልካ ዝርዝሩን ይዟል።
ከእንሰት ተክል የተለያዩ የምግብ አይነቶች እንደሚዘጋጁ ለማሰልጠን ከደቡብ ክልል ሸካ ዞን ማሻ ወረዳ ወደ ደምቢዶሎ ያቀኑት ሁለት የምግብ አዘገጃጀት ባለሙያዎች መሆናቸውን ይናገራሉ። ወይዘሮ መሰለች አመያና ወይዘሮ አረጋ ሻንገለው ይባላሉ። በደምቢዶሎ ተገኝተው ለደምቢዶሎና አካባቢው እናቶች ስለሰጡ ስልጠና ወይዘሮ መሰለች እንዲያብራራሉ።
እንሰት ደምቢዶሎ ውስጥ ተሰርቶ በልቶ አውቀው አሁን ግን እየሰሩ ነው። የእኛን እያዩ እየሰሩ ይቆያለዋል። በጣም እየሰሩ ነው። ለውጣ አለ። ግን ቆጮም ቆንጆ ነው። ቆጮ ደርሰዋል። እንግዲህ እንሰት መፋቅ፣ መቁጠጥ እነሱን ይችላሉ። ይሄ ማዘጋጃ አለ ቆጮ የሚደረግበት። እሱን እያዘጋጁ ቆጮ ይዛ ውስጥ ይጨምራሉ። ኪሾ ይዛ እርሾ የሚገባበት ኪሾ አለ። እሱንም እየጨመሩ ነው፣ እየሰሩ ነው። እኔም እየሰራው እነሱም እየሰሩ በጣም የሚችሉትን እየተለየ ነው።
ወይዘሮ አረጋሽም ከቆጮ ወይም እንሰት ስለሚዘጋጁ የምግብ አይነቶች እንዲዘረዝራሉ። የደምቢዶሎ እናቶችን የስልጠናው አቀባበልም ሳያደንቁ አላለፉ። ወይዘሮ አረጋሽ
እዚህ ያሉት ሴቶች እኛ የመጣን እነሱን ለማስተማር ነው። እነሱም እኮ አሁን እዚህ ያሉት እንደኛ የሰሩ ናቸው። በደንብ ይሰራሉ። ሁሉንም ነገር አይተዋል። ሴቶች በደንብ እየሰሩ ናቸው። አሁን መጀመሪያ ስራው ከማሻ ያመጣንን ቆጮን ለእነሱ አሳይተናል። እነሱ በልቶ እንዲያውቁ የቆጮ አይነትና ጣዕሙን እንዲያውቁ እኛ ይዘን ነው አመጣን። ለእርሻ የሚሆነውንም አመተናል። ለኪሾ የሚሆነው እርሾ ቆጮን የሚያብሰው ለኪሾ አይሆንም። እሱንም አሳይተናል። ቆጮ መጀመሪያው ይቆረጣል። ከወደቀ በኋላ አንድ በአንድ ቅርፊቱን ክላው አወተን መፋቅ ይጀመራል። ቦታ ተዘጋጅቶ ማለት ነው። በንጽህና ጠብቀን እጃችን እግራችን ታጥበን ነው ተቀምጠን የምንፋቅበት ጊዜ ንጹህ ልብስ ያስፈልገናል። ንጹህ እጅ ያስፈልገናል። ሁሉም ነገር በንጽህና ተይዞ ነው ጉድጓዱ ይዘጋጃል ማለት ነው። ከተዘጋጀ በኋላ ከዛ በኋላ ቆጮ ተደረገ በኋላ ስሩ እሱ ላይ ኪሾ ይጨመራል። ከተጨመረ በኋላ በደንብ ቅጠሉን በደንብ አፍነን ንፋስ መግባት የለበትም። በአራተኛው ቀን ይገለብጣል ማለት ነው። ላይኛውና ታችኛው ይቀላቀላል። እሱን ሰርተናል። አሁን የተዘጋጀው ቆጮ አጣርተን እሱንም ገንፎ እንሰራለን። ቂጣ ይሰራል፣ ይቀቀላል ማለት ነው። ቡላ በጣም ይወጣል። ቡላ የንጹህ ቡላ አለ፣ እሱም በጣም ይበላል። ቆጮ የቂጣ ተሰርቶ ይበላል፣ ገንፎ ይበላል። የቆጮ ገንፎ፣ ቡላ ገንፎ ይበላል፣ ቂጣ ይበላል። እንደገና ይሄ ተጨምቆ ማለት ነው ዱቄት ላይ የእንጀራ እንትን የለም አፍሲት ተጨምሮ እዛም ተጣርቶ እንጀራ ይጋገራል ከዱቄቱ ጋር።
እንሰት ለሰውነት ስላለው ጠቀሜታና ለቤተሰብም ስላለው ፋይዳ አብራርተዋል አሰልጣኞቹ።
ገንቢና ጠጋኝ እኮ ነው ቆጫችን። እዚህ አካባቢ ያሉ ሰዎች ለከብቶች ምነው እንጂ ለራሳቸው ተጠቅመው ለራሳቸው በልቶ አያውቁም። አሁን ከመጣን ወዲህ እንዲህ ያለው ነገርን እንዲህ ያለው ጥቅሙን እንዴት እንደዚሁ አበላሽተን እዚህ እኖራለን እያሉ የተጨነቁ ናቸው።
በጣም ጥሩ ነው። ገንቢና ጠጋ ተገናኝ ነው ቆጫዎች ሁሌ ነው እሱን ምን በላው ቆጫው ቁርስም ራትም ምሳም እሱን ነው በቃ ተመርጦም ይበላል እሱ ነው እንጀራ እንግዲህ ብዙ አንጠቀም ቆጫው ነው ይበላል በቃ የገ አስተዋደረው እንሰት ተክሎ ለምግብነት እንድጠቀሙ ነው እኔ እንኳን እናቴ በሰቦቸ ማለት ነው በሱ ነው ልጆችን እኛን ያስተማረችው ብዙ ልጅ አስተምራለች እሱን ቆጫው እየሸጠች በድንጽና በስራቱ ተሰርቶ ቢጠቀሙ በጣም ጥቅም አለው ማለት ነው
አንዱ ገደማ በፈጀው ስልጣና ላይ ከተሳተፉ የደምቢዶሎ ሴቶች መካከለም ወይዘሮ ቀመሩ ጀማልን አነጋግሬ ነበር
ቃቾንጉኒ ጀቹን ወርቄንጉኒ የሮዱሪ
ከዚህ በፊት እንሰትን ቆርጠን ለከብቶች እንሰጣለን ወይን ደግሞ ያለ ጥቅም እንጥለው ነበር አሁን ግን በተለያዩ የምግብ አይነቶች እንደሚዘጋጅ ስልጣና ወስተናል እንደከዚህ ቀደሙ አናባክነው ከእንሰት የሚሰራ ምግብ ለወላድ ሴትና ወድቆ ለተሰበረም ሰው ጠጋኝ መሆኑን ተረድተናል
ለማተሳሙ ነመጨቤ እንዱማቲፍ ከንገርጋሩ ጀቹል
ባለፉት ጊዜያት እንሰትን ለከብቶች መኖነት ብቻ መጠቀማቸው እንደቆጫቸው የጠቆሙት ወይዘሮ ቀመሩ ከራሳቸውና ጎረቤቶቻቸው አልፈው ለሌሎችም ሴቶች ልምዳቸውን እንደሚያካፍሉ ተናግረዋል የደምቢዶሎ ዩኒቨርሲቲ የማህበረሰብ አገልግሎት ኃላፊ ረዳት ፕሮፌሰር ዮሴፍ ሽፈራ ዩኒቨርሲቲያችን ህብረተሰቡን ተጠቃሚ የሚያደርጉ የተለያዩ አገልግሎቶችን ተደራሽ ለማድረግ እየሰራ ነው ይህ ስልጣናም የዚህ አገልግሎት አንድ ማሳያ ነው ብለዋል ይህንን ስልጣና ለመስጠት የተነ ሳሱበትንም ምክንያት እንዲያስረዳሉ ረዳት ፕሮፌሰር ዮሴፍ ሽፈራ
ካናንድራ ዩኒቨርሲቲ ነው ጀቻትሬ ደብረብራን ረቴሮ ነው ጀቻትሬ
ከዚህ በፊት በደብረብራን ዩኒቨርሲቲ በማስተምርበት ወቅት ተመሳሳይ ስልጠና አዘጋጅተን ነበር ይህ እንሰት ወይም ደግሞ በደምቢዶሎ ቃጮ በመባል የሚጠራው የተክል አይነት በስልጠናው ወቅት በተለያዩ የምግብ አይነቶች ተዘጋጅቶ ለታዳሚው ቀርቦ ነበር ምግቡን ያዘጋጀው ባለሙያ ግን ከሻራተን ሆቴል ነበር የመጣው በዚህ አካባቢ ደግሞ ከፍተኛ የእንሰት ምርት አለ ነገር ግን የአካባቢው ህብረተሰብ ለምግብነት አይጠቀምበትም ስለዚህ ህብረተሰቡ ለእንሰት ያለውን አመለካከት በመቀየር እንዴት ለምግብነት ሊያውለው ይችላል የሚለውን ማሰብ ጀመርን ደቡብ ክልል ከእንሰት በሚሰሩ የተለያዩ የምግብ አይነቶች ልምድ ስላለው አሰልጣኞችን ከዛ መጣን በደቡብ ክልል ጥናት የሰሩ ሰዎች በመረጃ አስደግፈው እንደነገሩኝ ከሆነ ሁለት የእንሰት ተክል ያለው 6 የቤተሰብ አባላት ያለው ቤተሰብ ያለምንም ችግር ለአንድ ወር በእንሰት ምርት ብቻ ሊቆይ ይችላል አንድ የእንሰት ተክል ቢያንስ 80 ኪሎ ቆጮ ይሰጣል በአዲስ አበባ ገበያ 1 ኪሎ ግራም 50 ብር ነው አንድ የእንሰት ተክል እስከ 3000 ብር ያወጣል ማለት ነው ይህንን ልምድ ወደዚህ ብናመጣው ማህበረሰባችን ምግቡን አዘጋጅቶ ይመገባል ሽጦም ሊጠቀምበት ይችላል ብለን ነው ስልጠናው እንዲሰጥ ያደረግነው
ኒያተስ ተጃጅለሙ በርሲም እትልየሙ ቀምናል
ለወደፊቱም ህብረተሰቡን ተጠቃሚ የሚያደርጉ መሰል ስልጠናዎችን ለመስጠት እቅድ እንዳላቸው ኃላፊው ጠቁመዋል ለአሜሪካ ድምጽ ናኮር መልካ ካምቦ
በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ @ቪኦኤአምሃሪክ በትዊተርም እንዲሁ #gabinavioen በመጠቀም አድርሱን። gabinavioe@vioenews.com የኢሜል አድራሻችንን ተጠቀሙ። gabinavioe ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢናቪዮይ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች የዛሬው የጋቢናቪዮይ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብራችሁ የቆየው ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። ሰላም በደህና ደሩ። Let's go. Hey.
Tun radio ne VOA sagantafa no remote.